The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፈው ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምናመሻችሁ አድማጮች ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ግንቦት 6 2008 ዓመተ ምህረት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ካለም ዙሪያ በተጠናቀሩ ዜናዎች ፕሮግራማችንን እንከፍታለን። በማስከተል ባለፈው ህዳር የጀመረው ህዝባዊ ተቃውሞ ጋብ ካለ ወዲህ በኦሮሚያ ክልላዊ አስተዳደር የሰላም ይዞታው ምን እንደሚመስል ነዋሪዎችን በማነጋገር የተቀናበረ ዝግጅት ይቀርባል። በሁለተኛው የዝግጅታችን አጋማሽ የምርጥ የእንግሊዝኛ ዘፈኖች ቅንብር የሙዚቃ ቃናን ይዛ ጽዮን ግርማ ታስተናግዳችኋለች። እስከ ፕሮግራሙ ፍጻሜ አብራችሁ እንድታመሹ በትህትና እንጋብዛለን። አሁን የዓለም ዜና።
ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ኔልሰን ሎፔዝ በቴክኒክ መሳሪያዎቹ ላይ በስቱዲዮ አብሮኝ ይገኛል። ለቡሩንዲ ቀውስ መፍትሄ ለማፈላለግ በዚህ ወር አጋማሽ እንደገና ይጠራል የተባለው ድርድር ላይ ይጀመር እንደሚችል ተገለጸ። የዛሬ ሳምንት ቅዳሜ ግንቦት 13 አሩሻ ታንዛኒያ ላይ ይጀመራል ተብሎ የነበረው የድርድር ዙር በቅድሚያ አዘጋጆቹ ከተሳታፊዎቹ ጋር መመካከር አለባቸው በሚል ላይ ካሄድ የመቻሉ ነገር የሲቪል ማህበረሰብ አባላቱን እንዳሰጋቸው ተዘግቧል። መንግስቱ ለድርድሩ ለመቀመጥ ዝግጁ መሆኑን የሚጠቁም ፍንጭ ቢኖርም ተቃዋሚዎቹ ግን በመንግስቱ ላይ መተማመን እንደሌላቸው ሲቪል ማህበረሰቡን ማጠናከሪያ ፎረም የሚባለው ቡድን መሪ ቪታል ንሺሚሪማና አመልክተዋል። የብሩንዲ መንግስትና ተቃዋሚዎቹን በአካባቢው ሀገሮች መሪዎች የሚደገፉት የዩጋንዳው ፕሬዚደንት ዮዌሪ ሙሴቪኒ እንዲያሸማግሉ ንሺሚሪማና ጠይቀዋል። በተቃዋሚዎቹና በመንግስቱ መካከል ውጥረቱ የተፈጠረው የሀገሪቱ ፕሬዚደንት ፒየር ንኩሩንዚዛ ህገ መንግስቱ ከሚፈቅደው ውጪ ወደ ሶስተኛ የስልጣን ዘመን በመግባታቸው ነበር። ሩዋንዳ ለቡሩንዲ ስደተኞች ወታደራዊ ዘዴዎች ስልጠና እንደምትሰጥ ባለሙያዎች መናገራቸውን አንድ የተባበሩት መንግስታት ድርጅት ሪፖርት ጠቆመ። የስልጠናው ግብ የሩዋንዳውን ፕሬዚደንት ፒየር ንኩሩንዚዛን መጣል እንደሆነም ተነግሯል። የተባበሩት መንግስታት ድርጅት ባለሙያዎች ካናገሯቸው መካከል ለቡሩንዲ ተቃዋሚዎች ስልጠና ሰጥተናል ያሉ ወይም ራሳቸው ወደ ኮንጎ ሄደው ከቡሩንዲ አማጺ ተዋጊዎች ጋር ተሰልፈው መዋጋታቸውን የተናገሩ እንደሚገኙበት የድርጅቱ ሪፖርት ይጠቁማል። በተጨማሪም ስልጠና፣ የገንዘብ እርዳታ፣ የቡሩንዲ ተቃዋሚ ተዋጊዎች ሩዋንዳን አቋርጠው ወደ ኮንጎ እንዲዘልቁ የሎጂስቲክስ እገዛ መስጠትን የመሳሰሉ ድጋፎች እስከያዝነው የአውሮፓ ዓመት መዝለቁን አመልክቷል። የሩዋንዳ መንግስት ግን የብሩንዲ ስደተኞችን በማሰልጠንም ሆነ በመመልመል አንዳችም ተሳትፎ እንደሌለው በመግለጽ ክሱን እንደሚያስተባብል ሪፖርቱ ጠቁመዋል። በሌላ በኩል ደግሞ የመንግስታቱን ድርጅት ማዕቀብ የጣሱ አድራጎቶችን 130 የሰሜን ኮሪያ ወታደራዊ አሰልጣኞችን የያዘ ቡድን ኮንጎ ውስጥ ሳይፈጽም እንዳልቀረ ይኸው ሪፖርት አመልክቷል። ኮሪያ የጦር መሳሪያ እንዳትሸጥ፣ ወታደራዊ ስልጠናም እንዳትሰጥ የሚከለክለውን ማዕቀብ በመጣስ የሰሜን ኮሪያ ሽጉጦች በኮንጎ ጦር፣ በብሔራዊው ፖሊስና ኮንጎ ውስጥ በሚገኘው የመንግስታቱ ድርጅት ሰላም ጠባቂዎች እጅ ገብተው መገኘታቸው ታውቋል። የዛሬ ሁለት ዓመት የሰሜን ኮሪያ ወታደሮች የኮንጎ ፕሬዚደንት ልዩ ጥበቃ ዘቦችን ያሰለጥኑ በነበረ ጊዜ ሽጉጦቹ ኮንጎ መግባታቸውንና በኪንሻሳ ጎዳናዎች በጥቁር ገበያ እስከ መሸጥ መድረሳቸው በመንግስታቱ ድርጅት ሪፖርት ተጠቁሟል። የሊባኖሱ ታጣቂ ቡድን ሂዝቦላ የጦር አዛዥ ሙስጠፋ ባድረዲን ደማስቆ አየር ጣቢያ አቅራቢያ የተገደሉት በእስላማዊ ጽንፈኞች ነው ሲል ቡድኑ ከሷል። አዛዡ የተገደሉት ትናንት ሲሆን ቡድኑ አስከሬናቸውን በወታደራዊ የቀብር ስነ ስርዓት አሳርፏል። ሂዝቦላ ዛሬ ባወጣው መግለጫ ባድረዲን የተገደሉት ታክፊሪ የሚባሉት የሱኒ ጽንፈኞች ባደረሱት የከባድ መሳሪያ ድብደባ መሆኑን አመልክቷል። ባድረዲን የሂዝቦላው መሪ ሳይድ ሐሰን ናስራላ ከፍተኛ አማካሪ እንደነበሩ ተዘግቧል። ሂዝቦላ የሶሪያውን መሪ ባሻር አልአሳድን ደግፎ እየተዋጋ ነው። የአርጀንቲና የቀድሞ ፕሬዚደንት ክሪስቲና ፈርናንዴዝ ስልጣን ላይ በነበሩ ጊዜ የሀገራቸውን የገንዘብ ምንዛሬ አግባብ ባልሆነ መንገድ መርተዋል በሚል ትናንት የክስ ዶሴ ተከፍቶባቸዋል። የሀገሪቱ የቀድሞ ምጣኔ ሀብት ሚኒስትር አክሴል ኪሲሎፍም የአርጀንቲና ፔሶ ያለ አቅሙ የምንዛሪ ተመን ይዞ እንዲቆይ በማድረግ ሀገሪቱ በቢሊዮኖች ዶላሮች የሚቆጠሩ ወረት እንድታጣ ሰበብ ሆነዋል በሚል ፌዴራል ዳኛው ክላውዲዮ ቦናዲዮ ክስ መስርተውባቸዋል። ይሁን እንጂ በሁለቱም ባለሥልጣናት ላይ የማሰሪያ ዋራንት እስካሁን አለመቆረጡ ታውቋል። ክሪስቲና ፌርናንዴስ ሥልጣን ላይ በነበሩ ዘመን በከፈቷቸው የበዙ የበጎ አድራጎት መርሃ ግብሮች ምክንያት ብዙ አርጀንቲናውያን በፍቅር እንደሚያዩቸው ይሰማል። ደቡብ አፍጋኒስታን ውስጥ በአንድ የፖሊስ ማሰልጠኛ አቅራቢያ የደረሰ የአጥፍቶ ጠፊ ፍንዳታ የሶስት ፖሊሶችን ሕይወት አጥፍቷል። ታሊባን ለጥቃቱ ኃላፊነት ወስዷል። በሁለተኛው የዓለም ጦርነት ወቅት የአይሁድ የደረሰባቸውን ጭፍጨፋና ስቃይ ያሳንሳል የተባለ የካርቱን ስዕሎች ውድድር ኢራን ውስጥ ለሶስተኛ ጊዜ እየተካሄደ መሆኑ ተዘገበ። የኢራን የውጭ ጉዳይ ሚኒስትር ሞሐመድ ዛሪፍ ትርኢቱ ከኢራን መንግስት ጋር ግንኙነት እንደሌለውና በአንድ መንግስታዊ ያልሆነ ድርጅት የተዘጋጀ መሆኑን ገልጸዋል። የዜናው ሰዓት አበቃ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ።
የዓለም ዜናዎቹን አደመጥን። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ዝግጅታችን ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የኦሮሚያ ወቅታዊ ሁኔታ ምን ይመስላል? የአዲስ አበባና የፊንፊኔ ዙሪያ የተቀናጀ ማስተር ፕላን የተባለው አዲስ አበባን ወደ ኦሮሚያ ክልል ከተሞች ያሰፋል የተባለው ንድፍ ባለፈው ህዳር ወር የቀሰቀሰው ተቃውሞ በመንግስት ቁጥጥር ስር መዋሉ ይታወቃል። በአሁኑ ወቅት የክልሉ ወቅታዊ ሁኔታ ምን ይመስላል ስንል ከሁለት ማዕዘናት የተቃዋሚ ፓርቲ ተወካዮችን አነጋግረናል። አዘጋጅና አቅራቢ ትዝታ በላቸው ናት።
ባለፈው ህዳር ወር በተነሳው የኦሮሚያ ተቃውሞ የሰብአዊ መብት ድርጅቶች እንደሚሉት ከሁለት መቶ በላይ ዜጎች አብዛኞቹም ወጣት ተማሪዎች በጸጥታ ኃይሎች መገደላቸው ይታወቃል። በነገራችን ላይ የክልሉ ፖለቲካ ታጋዮች ይህን አሃዝ እስከ 400 ያደርሱታል። በየካቲት ወር ደግሞ መንግስት በበኩሉ 13 ፖሊሶችን በመግደል ተቃዋሚዎችን ወንጅሏል። ዘግየት ብሎም ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ኦሮሚያ ውስጥ የተካሄደው ተቃውሞ ምክንያት የመልካም አስተዳደር ጉድለት ነው በማለት መንግስታቸው ጥፋተኛ መሆኑን ተቀብለው ነበር። የክልሉ ገዢ ፓርቲ የኦሮሞ ዲሞክራሲያዊ ድርጅትም ማስተር ፕላኑ ስራ ላይ እንደማይውል ገልጾ አንዳንድ ጥፋተኛ ያላቸው አባላቱን ከስልጣን አስወግዷል። የሆነ ሆኖ ሰሞኑን ከጦላይ እስር ቤት ከተፈቱት ተማሪዎች በስተቀር የፖለቲካ ፓርቲ መሪዎች ጭምር በብዙ ሺህ የሚገመቱ ሰዎች በእስር እንደሚገኙ ይታወቃል። የህዝቡ ተቃውሞ በመንግስት ቁጥጥር ስር ከዋለ በኋላ ግን ስለ ኦሮሚያ ክልል በውል ያልተረጋገጡ ዜናዎች ይናፈሳሉ። የኦሮሚያ ክልላዊ አስተዳደር በስምንት ቀጠናዎች ተከፋፍሎ ወታደራዊ አስተዳደር ስር ይገኛል። ከስምንት መቶ በላይ የሚሆኑ የክልሉ ገዢ ፓርቲ የኦሮሞ ዲሞክራሲያዊ ድርጅት ባለስልጣናት ከስራ ተባረዋል። የተቀሩት ባለስልጣናት ደግሞ በረጅም ስብሰባዎች ተጠምደዋል። የመንግስት ሰራተኞች ለወጉ ወደ መስሪያ ቤት ይሄዳሉ እንጂ የሚከናወን ስራ የለም የሚሉ ያልተረጋገጡ መረጃዎች ይናፈሳሉ። ክልሉን ከተቀረው የአገሪቱ ክፍል ያገናኙ የነበሩ ነጻ ማህበራዊ መገናኛዎች እንደ ትዊተር እና ፌስቡክ ያሉ፣ እንደ ስካይፕ እና ዋትሳፕ ያሉ የመገናኛ መስመሮች ኦሮሚያ ውስጥ መዘጋታቸውን የሰብአዊ መብት ድርጅት ሂዩማን ራይትስ ዋች ከሳምንታት በፊት ገልጿል። ስለዚህ ክልሉ ያለበትን ሁኔታ ለማጣራት ወደ ሶስት የኦሮሞ ፌዴራሊስት ኮንግረስ አባላት ስልክ ደወልን። ከነርሱ ያገኘነውን መረጃ ይዘን ወደ ኦሮሚያ ክልላዊ መንግስት የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ፈቃዱ ተሰማም ለመልስ ደውለን ነበር። በሌላ ስራ ምክንያት አርብ ዕለት መልስ ሊሰጡን እንደማይችሉ ገልጸው የፊታችን ሰኞ ቃለ ምልልስ ሊሰጡን ቃል ገብተዋል። አሁን ወደ ቃለ ምልልሱ እንለፍ። ያነጋገርኳቸው የኦሮሞ ፌዴራሊስት ኮንግረስ አባላት ከምዕራብ አርሲ ዞን ሻሸመኔ ከተማ አቶ ሐማዶ፣ ከምስራቅ ወለጋ ሆሮ ጉድሩ አቶ ደገባሳ ዋቀዮ፣ ከምዕራብ ወለጋ ነጆ ከተማ አቶ ተስፋይን አነጋግረናል።
አመሰግናለሁ። በሆሮ ግድሩ ወለጋ ያውን ያለሁት ጅማ ገነት ወረዳ የሚባል ከተማ ርቶ ከተማ ስለሆነ በአሁኑ ጊዜ ያለው ሁኔታ ከፍተኛ ፍርሃት ውስጥ ነው ያሉ። ማታ ቤት ተብሮ ገብቶ መምህራኖችን መደብደብ፣ አርሶ አደሮችን መደብደብ፣ እንደዚህ አይነት ሁኔታዎች አሉ። በሌላ በኩል ደግሞ በሆሮ ግድሩ ወለጋ ዞን ያለው አሁን ለምሳሌ ከባኮ እስከ ሻምቡ ያለው የመኪና መንገድ ተቋርጦ ተበላሽቶ በአጠቃላይ አካባቢው ሕዝብ በጣም ከፍተኛ ችግር ውስጥ ነው ያለ።
እሺ፣ ይሄ ድብደባ እስራት የሚሉት መቼ እንደተካሄደ? ሰሞኑን ነው? ቀደም ብሎ ነው? መንገዱም የተበላሸበትን ምክንያት ይገልጹልኛል። እስቲ አቶ ሐመዶ ልጠይቃቸው። በምዕራብ አርሲ ሻሸመኔ ከተማ ያለውን ሁኔታ ምን ይመስላል አቶ ሐመዶ?
አዎ፣ በጣም አመሰግናለሁ። እኔም እዚህ አካባቢም ያለው እሱ ያው ካወራው የተለያዩ አንዳንድ ነገሮችን ብቻ ጠቅሼ ቢያልፍ ይሻላል እንጂ በኦሮሚያ ውስጥ ሁኔታው ይመሳሰላል፣ አንድ ነው። ከፍተኛ የመምህራኖች፣ የተማሪዎች፣ የወጣቶች የመታሰርና የመደብደብ በሰላም ወጥቶ አለመግባት እና ጭንቅ ላይ ነው ያለው ህዝብ።
እንግዲህ ተጨባጭ አርጉልኝ አቶ ሐማዶ፣ እርሶ ጋር ልቆይና መቼ ነው ካለፈው ከህዳር ወር ጀምሮ የነበረውን ነው የሚገልጹልኝ ወይስ ሰሞኑን? ምናልባት ለምሳሌ በዚህ ሳምንት ወይንም ባለፈው ሳምንት ወይንም ከሁለት ሳምንት በፊት እንዲህ አይነት ነገር ተካሂዷል?
ከዛም ከጊዜ ጀምሮ ከአሁን ድረስ ያለውን ነው አሁን እንደተባለው በአጭር ጊዜ ውስጥ በሳምንቱ ደግሞ እንደ ምሳሌ ቦታውን ጠቅሼ ለመናገር እችላለሁ።
እስቲ ይጥቀሱልኝ።
አዎ፣ አሁን ወጣቱ ቤት ማደር የለም። አሁን በገጠር አካባቢ በሻሸመኔ ዙሪያ ያሉት ቀበሌዎች ወጣቱ ቤት ማደር የለም። ማታ ማታ ውጪ ነው የሚያድረው። ማታ ማታ ወታደር ልክ ከአራት ሰዓት እስከ ዘጠኝ ሰዓት እስከ አስራ አንድ ሰዓትም አንዳንድ ጊዜ የህዝብን በር እየበረገዱ ገብቶ አሁን ለምሳሌ ታዋቂ ሽማግሌው አሁን ከአባሮ አቶ አመሉ የሚባለው ቀጥጦ ትልቅ የሀገር አባት ቀጥጦ ባለፈው ሳምንት ነው የወሰዱት እና አሁን ሻሸመኔ ፖሊስ ጣቢያ እስር ውስጥ ነው የሚገኘው። ከእሱ ጋር ታስሮ ያሉት አሉ። በየጊዜው ይታሰራል ሰው። ለምሳሌ ከዛ ወደ ላይ ወደ ኤለሞ አብዩ ቀበሌም ማታ አንድ ወታደር አካባቢው ሲበጠበጥ ነው ያደረው። ብዙ ወታደሮች ነው ማታ እየተንቀሳቀሱ ህዝቤ ሰላም የሚያሳጡ። ህዝቡ ተቸግረዋል። ተሸኝቶ ማደር መጀመሪያም ነበረ። አሁንም ከመጀመሪያው ትንሽ ያነሰ ነው እንጂ በየቦታው አንዳንድ ቦታ ሄዶ ማታ ማታ ሰውን እንቅልፍ እያሳጡ እየዘረፉ ወንዱ ክሌት አለ እያሉ አንዳንድ ቤቶች ሰላም የለም። በአካባቢ ገበሬ በአካባቢ ቀበሌ ገበሬ ማህበራት በሻሸመኔ ዙሪያ ሰላም የለም። የሚታሰር በየቀኑ የሚታሰር ሰው አይጠፋም። በየቀኑ የሚደበደብ ሰው አይጠፋም። ዘገና ያለውን ፈልጎ ያመጡና ይህን ለን ይህን መንግስት ስትጥልበት ነው እየተባለ ይደበደባል። አንዳንድ ሰውን ፖሊስ ጣቢያ ይወስዳል። በጣም የተጎዳውን ይዛ ጥለው ይሄዳሉ ወታደሮቹ። ቤተሰቡ ነው የሚቸገርበት።
እሺ፣ እመለስቦታለሁ። አቶ ሐማዶ መጀመሪያ ያለውን ሁኔታ ከሁላችሁም ልውሰድ ብዬ ነው፣ ሰላምና ጸጥታን በተመለከተ። አቶ ተስፋዬ ከነጆ መስመር ላይ ናቸውና፣ አቶ ተስፋዬ የነጆስ ሁኔታ ምን ይመስላል?
ለመማርና ማስተማር ጉዳይ ከህዳር ወር ጀምሮ በፍራቻን ለመማር አልቻሉ
ተማሪዎች።
አዎ፣
ትምህርት የለም። ከዛ ውጪ የተቀረው ዜጋ በሰላም ይወጣል ይገባል?
ሰው በፍራቻ ነው የሚኖረው። እንደ ልቡ ግን ይፈራል። በጣም በጣም ከመጠን በላይ ነው ፍራቻው።
ምንድን ነው የሚፈራው? ምንድን ነው የሚደርሰው?
ይሰራሉ፣ ይደበደባሉ። ልጆች ወይ አንስቷል ብሎ በፀሐይ ወደ ፀሐይ አስሮ ፊታቸውን ፀሐይ አጋልጦ አይናቸውን መሸፈን አይችሉም። በጥቅትና በመታወቅ ታሞ ሐኪም ቤት የወሰዱም አሉ።
ይሄ መቼ ነው የሆነው አቶ ተስፋዬ?
ሰሞኑ ነው።
በዚህ ሰሞን፣ በዚህ ሳምንት ለምሳሌ፣ በዚህ ባለፈው ሳምንት?
አዎ።
እሺ፣ ወደ አቶ ደገባሳ ልመለስ። መንገድ እንደተዘጋ ገልጠውልኛል። የሻምቦ መንገድ እንደተዘጋ። ማን ነው የዘጋው?
ይሄ መንገድ ከዚህ በፊትም የሆሮ ጉድሩ ህዝብ ጥያቄ ነበረ። በደርግ ጊዜ የተሰራ መንገድ አለ። እስካሁን አንድም ጥገና ምናምን አልተደረገለት። ህዝቡ በተደጋጋሚ ጊዜ መንገድ የለም፣ ተማሪዎቻችን ወደ ዩኒቨርሲቲ የሚሄዱበት፣ እኛም ደግሞ ወደ አዲስ አበባ ነጋዴዎች የምንሄድበት መንገድ አጣን፣ ወደ ሆስፒታል የምንሄድበት አጣን ብሎ ከፍተኛ ጥያቄ ሲያነሱ ነበረ። እና ይህንን ጥያቄ በሚያነሱበት ጊዜ እናንተ የኦነግ አመለካከት ነው ይዛቸው የምትራመዱት በማለት ህዝቡ ይህንን ጥያቄ የሚያነሱትን መምህራኖችንም አርሶ አደሮችንም ተማሪዎችንም እየደበደቡ እየገረፉ ማሰቃየት፣ ባለፈው አመት በምርጫም ምክንያት በማድረግ ለቅስቀሳ መጥቶ እኛ አስፋልት እናስገባላችኋለን ከባኮ እስከ ሻምቡ ያለው አስፋልት ይገባል በማለት ከፍተኛ የመንግስት ባለስልጣናት ለህዝቡ ተናግሮ፣ ዘንድሮ ህዝቡ ይህንን ጥያቄ ሲያነሳ እስካሁን ምንም ምላሽ ስላላገኘ ጥያቄን በሚያነሳበት ጊዜ ደግሞ በህዝብ ላይ የሚደርሰው ድብደባ፣ ውርደት፣ ሴቶችን መደብደብ፣ አርሶ አደሩን መደብደብ፣ የከተማ ነጋዴዎችን መደብደብ፣ መምህራኖችን መደብደብ፣ ለአብነት አሁን የሀረቶ ፕሪፓራቶሪ መምህር የሆኑት አቶ ታጁዲን የሚባለው የእንግሊዝኛ አስተማሪ ነው። አሁን ይሄንን በመናገሩ ብቻ በዚህ ሳምንት እሱን ለመደብደብ ሲፈልጉ አሁን ጠፍቶ የት እንዳለ አይታወቅም። ለየትን ፈርቶ አሁን አካባቢውን ለቋል። በዚህ ሰበብ ደግሞ ተማሪዎች 12ኛ ክፍል ተማሪዎች ማትሪክ ለመውሰድ እየተዘጋጁ ነው። ያለ አንዶች ሳይማሩ እንደዛ ዝም ብሎ ለመፈተን እየተዘጋጁ ነው። እና በዚህ ሁኔታ የተነሳ ከፍተኛ ችግር ላይ ነው ያለ ህዝባችን።
እሺ፣ ሶስታችሁንም የምጠይቀው መጀመሪያ ወደ አቶ ደገባሳ እመለሳለሁ። ከሆሮ ጉድሩ ተማሪዎች ሰልፍ ያደርጋሉ እንዴ? አሁንም ተቃውሞ ሰልፍ ይካሄዳል በሆሮ ጉድሩ?
ተማሪዎች ያነሳሉ፣ ፖሊሶችና የወረዳ ሚሊሻዎችና የመንግስት ታጣቂዎች እያባረሩ ማታ ወደ ቤታቸው ክራይ ወስደው የሚኖሩበትን ማታ እየገቡበት እየደበደቡ እየጨፈጨፉ እና ወደ ቤታቸው ሸሽቶ ወደ ገጠር ተበትኖ ነው ያሉ። አሁን ለምሳሌ የሞዴል ትምህርት እየጀመሩ ናቸው እና ከተማ ውስጥ መኖር ፈርቶ ከገጠር ከሩቅ ቦታ መጥቶ ነው እየተፈተኑ ያሉት። እና የተማሪዎች እንቅስቃሴም አሁንም አልቆምም፣ ግን እነሱ የአካባቢ ባለስልጣን ደግሞ ቁሟል፣ እንደዚህ አይነት የምታነሱት ተቃዋሚዎች ናቸው እናንተ በማለት ተማሪዎችን እየገረፉ እየደበደቡ ነው ያሉት።
አቶ ተስፋዬስ? አቶ ተስፋዬ ነጆ፣ ተቃውሞ ቆሟል?
ተቃውሞ አልቆምም፣ እየቀጠለ ነው ነገር የውማ።
እየቀጠለ ከሆነ ምንድን ነው የተማሪዎቹ ጥያቄ በአሁን ሰዓት?
አሁን ዛሬ ፈተና ነበራቸው ልጆች።
እሺ፣
አሁን ዛሬ ታጅቦ ተክላላ በቃ ፈተናቸውን በትክክል መፈተን አልቻሉም። ግን በዝጋት ሄዶ ነበር። ግን ዞቹ ጠመንጃ ይዞ እዛ አካባቢ ነበሩ
ወታደሮቹ፣ ጠመንጃ ይዞ በአካባቢው ነበሩ።
አዎ፣ አዎ።
ተማሪዎቹ የሚያነሱት ተቃውሞ ምንድን ነው? አሁን በአሁኑ ሰዓት ምንድን ነው የሚጠይቁት?
የታሰሩት ቶሎ እንዲወጡልን ነው ጥያቄያቸው።
የታሰሩት እንዲፈቱ።
አዎ።
ወደ አቶ ሀማዶ ምዕራብ አርሲ ዞን ልመለስና እስራትና ድብደባ በተማሪዎችና መምህራን ላይ ይደርሳል ብለዋል። እንዲሁም ተማሪዎች ቤት አያድሩም ስለሚፈሩ ለሊት ለሊት ወታደሮች መጥተው ቤት ሰብረው ይገባሉ ብለዋል። እነኚህ ወታደሮች የኦሮሚያ ክልል ወታደሮች ናቸው? የፌዴራል ናቸው? ሚሊሻ ናቸው? እነማን ናቸው ይህን የሚያደርጉት?
ግልጽ ለመናገር ፈልጋለሁ፣ የፌዴራል ወታደር ነው። አብዛኛው ከፍተኛ ጥቃት እየወሰደ ያለው የፌዴራል ነው። ይህ ፌዴራል ወታደር በከተማ ብቻ አይደለም የሰፈረው። አሁን ለምሳሌ ከሻሸመኔ ወደዚህ ወደ ለጌሌ አካባቢ ወደ ሜትስ የሚባለው አካባቢ ላይ ጫካ ላይ ካምፕ ሰርቷል። ከዛ ማታ ይፈጠልና ህዝብን እየረበሸ ነው፣ እየደበደበ የፈለገውን እየቀጠቀጠ እንደፈለገው ነው። በቃ መጀመሪያ እንደተጠቀሰው ኦሮሚያ እንደተዳደረው በስምንት ጀኔራል ወታደሮች ስለሆነ ወታደሩ በጠቅ ነው ያለው፣ በብዙ ነው ያለው። ስራቸው ማታ ተበትኖ ህዝብን ሰላም ማሳጠት፣ ማታ መንቀሳቀስ የለም፣ ካገኙ ተባብሮ ማጣል ነው። ሌላ ደግሞ ከፍተኛ ችግር የሆነው ተማሪዎች የታሰሩ ለመብት ጥያቄ የታሰሩ እነ በቀለ ገርባ፣ እነ ደጀኔ ጣፋ፣ እነ ጉርሜሳ፣ እነ ደስታ ሁሉ የታሰሩት ምንም ሳይሰርቁ ምንም ሳይሰሩ ለእኛ የታሰሩት ለመብት ጥያቄ የታሰሩት ይፈቱ። ህገ መንግስታችን እንደዛ አይልም፣ ከህገ መንግስት ውጭ ነው። እኔ አሸባሪ ፓርቲ አይደለም ህጋዊ ፓርቲ ነው የታሰረው፣ ይለቀቅልን። እኛ እኩልነት እንፈልጋለን። የማንኛውንም ብሔር ብሔረሰብ መብት አክብረን እኩል ለሁሉም የምትሆነውን ኢትዮጵያ መስርተን በጋራ በሰላም ማኖር እንፈልጋለን።
የተማሪዎቹ ተቃውሞ ይሄ ነው ነው የሚሉኝ አቶ አማዶ። እሺ እሺ፣ አመሰግናለሁ አቶ ደገባሳ። አሁን አቶ አማዶ ጠቀስ አድርገውታል፣ ግልጽ የሆነ ነገር የለም፣ በመንግስት መገናኛ ብዙሃን አልተነገረም። ነገር ግን በማህበራዊ መገናኛ ብዙሃን ቀደም ብሎ ተነግሮ ነበር። ኦሮሚያ በስምንት ቀጠናዎች ተከፋፍላ በጀነራሎች ነው የምትተዳደረው የሚል ወሬ ተሰራጭቶ ነበረ። ውነት ይሁን ውሸት የሚያቅ ሰው የለም። ከክልሉ ነጻ የሆነ መረጃ ስለማይወጣ ደጋግመን የመንግስት ባለስልጣናት፣ የኦፒዲዮ ባለስልጣናት ማለት ነው፣ እነሱንም የፌዴራሎቹንም ለማነጋገር ሞክረን መልስ የሚሰጠን የለም። ኦሮሚያ በወታደራዊ አስተዳደር ስር ነው ያለችው፣
ከሻሸመኔ ነው።
እሺ አቶ አማዶ ከሻሸመኔ፣
አሁን ኦፒዶ የሚባለው ነገር ኦፒዶ የኦሮሞን ህዝብ ካባ ለብሶ ያለው የክልሉ መንግስት ስልጣን የተነጠቀ በኦሮሞ ስም የሚንቀሳቀስ ድርጅት ነው እንጂ የኦሮሞ ህዝብ ኦፒዶ ሆኖ በኦሮሞ ላይ የሚደርሰውን ማንኛውንም በደል ተናግሮ መብት ለማስገኛት የማይችል ድርጅት ሆኖ አግኝተነዋል። በአሁኑ ጊዜ ይሄ ወገኑ ሲረገጥ፣ ሲሞት፣ ከሀገር ሲጠፋ፣ ውሃ ሲበላ፣ ሲታሰር፣ ሲሰቃይ፣ ቤቱ ሲዘረፍ አይቶ ዝም አይልም። ለራሱ ነፍስ ስል ነው የሚንቀሳቀሰው። ኦፒዶ አሁን ምንም ስልጣን አሁን ሰውም ከተጣላ ወደ ወታደሩ ነው የሚሄደው እንጂ ወደ ክልል ወደዚህ ወደ አስተዳደር ሄዶ እንደዚህ ያለ በደል ተፈጽሞብኛል ብሎ የሚያቀርብ እኔ ብዙ ሰው አላየሁም። ስለዚህ ኦፒዶ ለመሆኑ ማፍለጥ እና ማፍረድ ይችላል ወይ? ለህዝቡ መናገር ይችላል? የህዝቡ ወኪል ነው ወይስ የመንግስት ወኪል ነው የሚለውን ነገር ጥያቄ ውስጥ የገባ ይመስለኛል። ስለዚህ አሁን ኦሮሚያን እያስተዳደረ ያለው ወታደር ነው።
እሺ አቶ ደገባሳ፣ በእናንተ አካባቢም ወታደር ነው የሚያስተዳድረው? እንግዲህ አቶ አማዶ እንደሚሉት እሳቸው የሚኖሩበት አካባቢ ምዕራብ አርሲ በወታደር እንደሚተዳደርና እንደውም ሰው ችግር ሲኖረው ከአስተዳደር ቢሮ ይልቅ ወደ ወታደሮቹ እንደሚሄድ ነው የሚገልጹልኝና የተለየ ነው ወይስ ተመሳሳይ ነው ከሆሮ ጉድሩ ጋር?
በጣም አመሰግናለሁ። በእኛ አካባቢ ያለው አሁን ለምሳሌ ጅማ ገነቴ ወረዳ ዋና አስተዳደር ባለፈው ሳምንት የአረፈን ህዝብ ሰብስቦ ምን ይላል፣ ሀገርን የሚያስተዳደር ባለቤት አለውና ለባለቤቱ አስረክበናል ከዚህ በኋላ ብሎ ህዝብ ፊት ለፊት ተቀምጦ ይህንን ተናግሯል። ባላቸውንም ነገር በፖሊስ በፌዴራል በተለያዩ ባለ ወታደሮች ነው እንግዲህ ስብሰባ የሚወጡት እንጂ ህዝብ በአጠቃላይ በወታደር ነው እየተዳደረ ያለው እንጂ በአካባቢው አስተዳደር አይደለም። እየተደበደቡ አሁን ለምሳሌ ስብሰባ የቀረ እንደሆነ ወደ አሁኑ ማታ አንድ ለሶስት አራት ሆኖ ይዛሉ። ቤቱ ውስጥ ገብቶ ሚስቱን፣ ልጆቹን፣ ባለቤቱንም እያንበረከኩ ይደበድባሉ። ለምን አባች ነው ስብሰባን ማትወጡ ብሎ እንደዛ ከፍተኛ ስብሰባ ነው እየተደረገ ያለ። ሌላ ደግሞ አሁን ለምሳሌ ለሚዲያ እንኳን ለመግለጽ በአሁኑ ጊዜ ለአሜሪካ ሬዲዮ ሀሳብ መግለጽ እንኳን እንደ ወንጀል እየተቆጠረ ነው እና ለተለያዩ ሚዲያዎች ምስጢር እየሰጣችሁ ብሎ መደብደብ መድረፍ አለ። በአሁኑ ጊዜ የፖለቲካ ልዩነት በተለይ በሰሞኑን በጅማ ገነቲ ወረዳ ውስጥ በሰራተኞች ግምገማ ላይ እንደተደረገው አንተ የተቃዋሚ ፖለቲካ ድርጅት ደጋፊዎች ናቸው በማለት ከቦታቸው ከኃላፊነታቸው እያነሱ እያባረሩ የድርጅታቸውን አባልም ሆነ እያከፋፈሉ በከፍተኛ ጉዳት ሰራተኞች ላይ እንኳን እየደረሰ ነው። በአጠቃላይ ዋስትና የላቸውም። ለምሳሌ አንድ አርሶ አደርም ይሁን ወረዳ አስተዳዳሪ ይሁን ለቀበሌ አስተዳዳሪ አንድ ነገር እየጠየቀ እንደሆነ እናመጣል ያለን ዲዲንታ አለ በማለት እያስፈራሩ እያስቸገሩ ነው እና ህዝቡ ራሱ በአሁኑ ጊዜ ዋስትና የለውም። በስጋት ነው የሚኖረው። ማታም በስጋት ቀንም በስጋት እና እርሻውን ካማረስ አቅቶት እየተቸገረ ነው ያለ። ከፍተኛ ችግር ነው ያለ እዚህ አካባቢ ማለት ነው።
አመሰግናለሁ አቶ ደገባስ። አቶ ተስፋዬ ከዚህ ለየት ያለ ነገር ካለ ይጨምሩልኛል። ከሱ ውጭ ግን እንደምንሰማው ከሆነ ወደ 863 የሚሆኑ የኦፒዲኦ ባለስልጣናት ከስራ ተባረዋል። የተቀሩትም ደግሞ የኦፒዲኦ ሰራተኞች ሹማምንቶቹ ማለት ነው በረጅም ስብሰባ ተጠምደው ነው የሚውሉት። የመንግስት ሰራተኛ የሆነ ሰውም እየሄደ ምንም ስራ አይሰጠውም፣ ቁጭ ብሎ ነው የሚውለው ነው የሚባለው። ለምሳሌ በሆሮ ጉድሩ የኦፒዲኦ ባለስልጣናት እኛ አገሩን ለባለ አገሮቹ አስረክበናል ብለው ለሆሮ ጉድሩ ሰዎች ነግረዋልና ለነጆ ተነግሯል ይሄ?
አዎ እንደዛ ነው። አንድ ነው ክራዎች አንድ ነው አንድ ነው ልዩነት የለውም።
እሺ
ዛሬ ከእስር ቤት የገቡ ሁለት ሰዎች ቤታቸው ሳይደርሱ ወደ እስር ቤት ተመለሱ። እዚህ
ከየት እስር ቤት? እሺ ከጦላ እየመጡ ወደ ቤታቸው ልክ ልገቡ ሲሉ ወታደር ወሰዳቸው?
የኦሮሚያ ፖሊስ ነው ልጆቹን ይዞ ወደ እስር ቤት ወሰዳቸው።
አሀ በአቶ አማዶ እንዲሁም አቶ ደገባሳ፣ ለምሳሌ እንዳላችሁት ድብደባ በተማሪዎች ላይ ወይንም ማታ ማታ መጥቶ ቤት በርግዶ ቤተሰብ መደብደብ ማሰቃየት በሚኖርበት ጊዜ የት ነው የምታመለክቱት? ምንድን ነው የምታረጉት?
ይህንን ምን ተመልከት የለም ዝም ብሎ ለወታደር ምናልባት ለአካባቢ ወታደሮች ፖሊስ ማታ ሄዶ እንደዚህ ብሎ አንዳንድ ሰዎች ይናገራሉ ያለማወቅ። ነገር ግን እባብ ነከሰኝ ብሎ ለዘንዶ መናገር ይሆናል የሚሉና ዝም ብሎ የሚቀሩ አሉ። አንድ ነገር ልናገር የሚፈልገው ነገር አለ።
እሺ
እነዚህ ከኦሮሚያ ወታደሮች ኦፒዶ አሁን ምንም ስልጣን እንደሌላ ሳይፈርዱ በግድ ስልጣኑ ተቀምጠዋል። በተግባር እያየን ነው። 350 ሰው ካቢኔ ተሽሯል። ከስልጣን ተባዘ ምን ያደረጉን ተባረሩት። ኦሮሞን ህዝብ አትግደሉ አትጨጭፉ የምን ነው ወይ? የኦሮሞን ህዝብ የበሉ የበሰበሱ መልካም አስተዳደሩ የከለከሉ በአሁናቸው የምናውቀው ግልጽ የለን አባረን ይላሉ እንጂ ማንም እንዳባረሩ አንድ ሰው ግልጽ አድርጎ የተወራ ነገር የለም። እኛን የበደለ ነው ያባረሩት ወይ? ይሄ ህዝብ መበደል የለበትም። ህገ መንግስቱ መከበር አለበት። ክልሉን የምናስተዳድረው እኛንን ጣልቃ ገብታችሁ ይህን ህዝብ አጠፉ የሚል ሰው ከታች ምን ከስልጣን የሚያባርሩ ከሆነ በግልጽ የምናውቀው ይህ ነገር ተማቶብናል። ህዝብን የሚበድሉ ከሆነ ህዝቡን የበደሉ መባረር አለበት። ህዝብን ሳይባጀል ግን በስነ የሚባረር ሰው ቢያቅ ወንዞ ነው።
እርስዎ ባሉበት አካባቢ ምዕራብ አርሲ ዞን ሻሸመኔ ከተማ የተባረረ የኦፒዲዮ ባለስልጣን ያውቃሉ?
ምንም አንድ ነገር ግልጽ አድርጎ የሚያውቀው ነገር የለም። በውስጥ ነው የጊዜው ሰበሰባ ነው። ማንም ምንም ይሄ ሰው የሰራውን ይህንን ሰርቷል ብሎ ገለጻ የሚያደርጉት ነገር የለም። ይሰበሰባሉ በየቀኑ የሚሰሩት ስራ የለም።
እስቲ ወደ አቶ ደገባሳ ልመለስና በእናንተ አካባቢ የልማት ስራው እንዴት ነው? እንግዲህ አገሪቱ ረሀብም አለባት። ረሀብ ገብቷል። ቁጥሩ የተለያየ ነው። እስከ 18 ሚሊዮን የሚሉ ሰዎች አሉ። በእናንተ አካባቢ ምርት እንዴት ነው? ነጋዴዎች በሰላም ይነግዳሉ ወይ? ተማሪዎች ጋራ ብቻ ነው ፖሊስ ኃይሎች ጠብ?
በእኛ አካባቢ ያለው የልማት ሁኔታ በጣም የልማት እንቅስቃሴ የለም። ግን የአካባቢ ባለስልጣን ልማት እንዳለ ያስመስለው ያነሳሉ። በአሁኑ ጊዜ ነጋዴዎች እንደ ልባቸው እንደ መንገድ መስራት በጣም ስጋት ውስጥ ስላሉ እንቅስቃሴ ያን አይል ነው። ተማሪ ብቻ አይደለም እየተደበደበ ያለው፣ ነጋዴው ራሱ እየተደበደበ ሱቁን ገብቶ ማታ እሱ ያስቀመጠውን ገንዘብ እስከ መውሰድ ደረጃ ላይ የደረሰ አለ። አሁን ለምሳሌ በጅማ ገነቴ አረቶ ከተማ ውስጥ እና ልዩ ልዩ ችግሮች አሉ። በሌላ በኩል ደግሞ አሁን ነጋዴዎች የአንድ ለምሳሌ የተቃዋሚ ድርጅቶች እነሱን ትደግፋለህ፣ የእኛ የኦፒዲዮን አቋም አያስኪም፣ አንተን እንጠረጥራለን በማለት በዛኛው ሰውዬ ተጽዕኖ ያሳድራሉ እና እሱ ሰውዬ ዘንድ ሂዶ አንዳንድ ሰዎች አንዳንድ እቃዎች እየገዙ እንደሆነ አንተ ጠላት ዘንድ ሂዳል፣ አንተ ተቃዋሚዎች ጋር ግንኙነት አለ ብሎ ሌሎችን ሰዎችን ማሰቃየትና በቃ የማሰር ሁኔታዎችን ይታያል። በተለይ ጅማ ገነቲ ወረዳ ውስጥ ባለፈው ሳምንት ከማዕከላዊ እስር ቤት የገቡ ሰዎች አሉ። እነሱም ሂዶ ለምን አናገርካቸው አንተ የእኛ ጠላት ነ ብሎ የማህበራዊ ኑሮ እንኳን በደንብ እንዳይኖሩ እያደረጉ ነው። በጣም እያስቸገሩ ነው። ትክክል ኦፒዲዮን ካልደገፍ ከአንተ መኖር አትችልም እና ብሎ ማሰቃየት ባለፈው ሳምንት ለምሳሌ ከእያንዳንዱ መስሪያ ቤት ሰራተኞችን ሰብስቦ እየገመገሙ አንተ ከጠላት ጋር ተቃዋሚዎች ጋር ነው ግንኙነቱ ብሎ ኃላፊነት ስራ ደረጃቸው ከፍተኛ ደረጃ ላይ ያሉትን ዝቅ አድርጎ እያስቀመጡ ናቸው። እና ችግሩ በተማሪዎች ብቻ ሳይሆን አርሶ አደሮችንም እስከ ገጠር ድረስ ሂዶ መደብደብ አለ። አሁን ለምሳሌ በልበላ ሶርጎ ቀበሌ ገበሬ ማህበር ውስጥ የአካባቢ ፖሊስ ተደራጅቶ ማካሂዶ ቤትን ክፈት ብሎ አርሶ አደሩን እየደበደቡ እየደረፉ እያሰቃዩ ነው። ስለ ልማቴን የነጋዴም ይሁን መምህሩም ይሁን በጥያቄ በሚያነሳበት ጊዜ ይሄ የጠላትን ጥያቄ ነው ለምን ታነሳል? ለምሳሌ አሁን ለሴቶች እንትን የመጣ አምቡላንስ አለች። ማታ በሱ አምቡላንስ ሂዶ ከቤት አወጥቶ ደብድቦ አምጥቶ ያስራሉ። በተለይ ያቺ አምቡላንስ በአሁኑ ጊዜ ለሴቶች ለበሽተኞች የመጣ ሳይሆን ህዝቡን ማታ ማታ በሱ ሂዶ ህዝቡን አካባቢውን ህዝብ ለመደብደብ የሚጠቀምበት ስለሆነ እና ያለው የልማት እንቅስቃሴ በጣም ዝቅተኛ ነው። ልማት አለ ለማለትም አይቻልም።
አመሰግናለሁ አቶ ደገባሳ ዋቀዩ። አቶ ተስፋይ መስመር ላይ የሉም መሰለኝ።
ይሰማሉ ተመሳሳይ ነው። ለምሳሌ አሁን ለምሳሌ ነገሮች ከአቅማቸው በላይ ስለሆነ አሁን ሱቅ ለመክፈትም እየፈሩ ነው። ከአቅማቸው በላይ ክትትል ስለበዛባቸው አትርፎ ለመኖር አልቻሉም። ለምሳሌ አንድ ምግብ ቤት በባት ምክንያት ሆቴሏን ዘግታለች። ከዚህ እና ከአቅሙ በላይ ስለሆነ ሁሉም ተከታታይ ስለሚዞሩ ሌት ቀን ቤታቸው ሱቃቸው እየዞሩ ሰዎቹን ስለሚከታተሉ ሱቃቸውን ለመክፈትም አልቻሉም፣ ይፈራሉ
ነጋዴዎቹ። ቀደም ብሎ አቶ ደገባሳ ዋቀየው አንድ የጠቀሱት ነገር አለ። የአሜሪካ ድምጽ ራዲዮን ማናገርም እንደ ወንጀል እየተቆጠረ ነው ብለዋል። አሁን እኛን ስለምታናግሩ ስጋት ይገባችኋል? ችግር እንደሚደርስባችሁ እስቲ ንገሩኝ።
እኔ ለምሳ በዚህ ላይ ይሄ ነገር ያለው ነው። ሰው ይፈራል፣ ሀቅ መናገር ይፈራል። የሌለውን ነገር ጨምሮ መናገር መጥፎ ነው። ያለውን ሪያሊቲ ህዝብ የሚያውቀውን ታንጀብል የሆነ ኤቪደንስ ያለውን ነገር መናገር ችሉኝ ይቅር ብገሉኝም እኔ ምንም የሚሰማኝ ነገር የለም፣ ምንም የሚፈራ ነገር የለም። ለምን ህዝብ እየተበደለ ዝም ፈርቼ ዝም ከምል ብሞት ይሻለኛል የሚል ምርጫ አለኝ። ግን ያስራሉ። ከዚህ በፊት በአሜሪካ ሬዲዮን ስለ ራብ ሁኔታ የዞኑ ካቢኔ አምኖ አለ እንደተጋነነ ሳይሆን ራብ አለ ችግር አለ እያለ ሲያምን ይህን ለምን አንተ የህዝብ የሚትኛ የህዝብ ተወካይ ነህ እንደዚህ የምትናገረው ተብዬ ከመንገድ ተይዤ ሄዳ ስድስት ቀን አራተኛ ወር ተደብድቤ ያለው ስለሚደበድቡኝ አሁን የሚፈራው ነገር የለኝም። ጀንገላ ዋንደሬ ጀንገላ በድጌሳ ቆርኬ በደሞ አብዩ ላይ ምን እያደረጉ ነው የሚለው ነገር ሊጠቅም እፈልጋለሁ። አሁን ልማት ማለት በዚህ በተቃውሞ ተሳትፈዋል። በሬን ሽጥና ነፍሲን ለማዳን በሬን ሽጥ አምጣ ተብሎ ከሀምሳ ብር እስከ ሶስት ሺህ ተመድቦ ያልከፈለው ትታሰራለህ እየተባለ በየፖሊስ ጣቢያ የተወሰደ የሚታሰር ሰው ሞልተዋል። ሀገር ብር ይከፍላሉ ራሳቸውን ነብስ በጉን ሽጦ ለራሱ የሚበላ ነገር የለም፣ የሚለብሰውም ነገር የለም። ገበሬ በጉን ሽጦ የሚያርስበትን በሬ ሽጦ የራሴ ነፍስ ግዛ ተብለው ከወረዳ ወደ ቀበሌ የተመደቡ የወረዳ ካቢኔዎች አሉ። በነዛ እየተቀጣ ነው። ቅጣት ግን በኢትዮጵያ ሕገ መንግስት እኔ እንደሚያውቀው ወንጀልን መመርመር የሚችለው ፖሊስ፣ ፍርድ መስጠት የሚችለው ፍርድ ቤት ባለው ማስረጃ። ነገር ግን ከዚህ ውጪ እነሱ የሚቀጡት ቅጣት አልገባኝም። ይሄ ዘረፋ ነው፣ ይሄ ህዝብን ማበደል ነው፣ ህዝብን እንደ ዜጋ አለመቁጠር ነው፣ ህዝብን ሰላም ማሳጣት ነው ብዬ ነው የሚገምተው።
በጣም ነው የማመሰግነው። እንግዲህ አቶ ደገባሳ ቀደም ብለው የአሜሪካ ድምጽ ራዲዮ ላይ መናገርም እንደ ወንጀል እየተቆጠረ ነው ብለዋል። ምንም ችግር እንደማይደርስቦት ተስፋ እናደርጋለን። ሁላችሁንም ግን ስለ ትብብራችሁ እናመሰግናለን። እግዚአብሔር ከእናንተ ጋር ይሁን። ሰላም ያቆየን።
ሁላችን ጋር እግዚአብሔር ይሁን። እናመሰግናለን። ለዚህ ብድር መስጠታችን እናመሰግናለን። እኛ
አድማጮቻችን፣ መግቢያው ላይ እንደገለጽነው ከኦሮሚያ ክልላዊ መንግስት ኮሚኒኬሽንስ ጽህፈት ቤት ኃላፊ አቶ ፈቃዱ ተሰማ ጋር ለዚህ ቃለ ምልልስ የፊታችን ሰኞ መልስ እንደምናገኝ አዲስ አበባ የሚገኘው ዘጋቢያችን እስክንድር ፍሬው ጋር በመደወል ቃል ገብተውልናል። ልክ እንደሰጡን እናቀርባለን። ስላዳመጣችሁን እናመሰግናለን።
ክቡራትና ክቡራን አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የቅዳሜ ምሽት ፕሮግራም ነው የምትከታተሉት። ከአሁን ጀምሮ እስከ ማጠቃለያ ዜና ድረስ ያለውን ጊዜ መስመሩን ለሙዚቃ ቃና አዘጋጇ ለጽዮን ግርማ እለቃለሁ። መልካም ጊዜ።
እንደምናመሻችሁ እንደምንሰነበታችሁ ውድ የሙዚቃ ቃና አድማጮች፣ ዘወትር ቅዳሜ ልክ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የባህር ማዶ ዘፈኖችን መራርጬ ወደ እናንተ አድማጮች የማደርስበት ሰዓት ላይ ይገኛለሁ። ሙዚቃዎቹ መራርጬ አብሬያችሁ የማመሸው ጽዮን ግርማ ነኝ። ብሩክታዊት ጌታሁን ወይም በመድረክ ስሟ ቤቲጂ አብራን ታመሻለች። አብራችሁን ቆዩ። ባለፈው ሳምንት ለትንሣኤ በዓል ዋዜማ አዲስ አበባ ከምትገኘው ብሩክታዊት ጌታሁን ወይም በመድረክ ስሟ ቤቲጂ ጋር ቆይታ ነበረን። ያደመጣችኋቸው ሙዚቃዎችም የእርሷ ምርጫዎች ነበሩ። ብሩክታዊት ጌታሁን በመድረክ ስሟ ቤቲጂ የበለጠ ትታወቃለች። አዲስ አበባ በሚገኘው ሊሴ ገብረ ማርያም የሁለተኛ ደረጃ ትምህርቷን ተከታትላለች። ይህ ደግሞ ለእንግሊዝኛና ለፈረንሳይኛ ቋንቋ ችሎቷ ከፍተኛ አስተዋጽኦ አበርክቶላታል። ከአዲስ አበባ ዩኒቨርሲቲ ንግድ ስራ ኮሌጅን በማኔጅመንት የመጀመሪያ ዲግሪዋን አግኝታለች። ሙዚቃን ከጀመረችበት የ12ኛ ክፍል ማጠናቀቂያዋ የለጋነት እድሜዋ ጀምሮ በመድረክ ላይ ታቀርባቸው በነበሩ የእንግሊዝኛ ዘፈኖቿም ትታወቃለች። የዛሬ ዓመት አካባቢ ማነው ፍጹም የተሰኘ የሙዚቃ አልበም አውጥታለች። ባለፈው ሳምንት በነበረው ቆይታችን ስለ አልበም ስራዋና ስለ ሙዚቃ ህይወቷ እየተጫዋወትን ሙዚቃም እየመረጥን ቆይታ አድርገን ነበር። በዚህ ሳምንት ከዛው ካቆምንበት እንቀጥላለን።
If you took a holiday, take some time to celebrate, it would be so nice.
ቤቲ፣ እንግዲህ በአልበም ስራ ወቅት በጣም አስቸጋሪና ፈታኝ ነገር ነው የምትዩ ምንድን ነው?
ብዙ ጊዜ ፈታኝ የሚሆነው ነገር ምንድን ነው? ዘፈን ስትሰሪ አንቺ ደስ ያለሽን ነገር ሰው ይቀበለዋል ወይ ብለሽ ሰው ከሚቀበለው ሀሳብ ጋር አጣጥሞ ያንቺንም ፍላጎት ሳይስት ከዛ ደግሞ ሰውም ደግሞ ጋር በጣም የራቀ ወይም ደግሞ የወጣ ስራ እንዳይሆንብሽ የምትጠነቀቂው ነገር ነው በጣም ፈታኝ የሚሆነው። ምክንያቱም ምን አይነት ዘፈን ነው የሚሰማው፣ ሰው ምን አይነት ዘፈን ነው የሚወደው ከሚለው ይጀምራል። ከዛ ደግሞ አንቺ ደግሞ እሺ ይሄ ዘፈን ነው የሚወደደው፣ እኔ ደግሞ በምን አይነት መልኩ ብመጣ ይሄን አድማጮችን እንዴት ማስደሰት እችላለሁ የሚለው ነገር ነው በጣም ከባድ የሚሆነው። ብዙ ጊዜ አልበም ከተሰራ በኋላ ለአድማጭ ነው እና እነሱ ናቸው የሚፈትኑት፣ ውጤት የሚሰጡት፣ የሚገመግሙት፣ የሚነግሩሽ እና ይሄ ነው በጣም ፈታኙ።
አልበም ሲሰራ ግጥም መሰብሰብ፣ ዜማ መምረጥ፣ ቅንብር ብቻ በቃ በጣም ብዙ ውጣ ውረድና ወጪዎች አሉት ይመስለኛል። እና ከወጪና ከገቢ አንጻር ማለት ካወጣሹ ወጪና ካስገባሹ ገቢ አንጻር ፈታኝ የምትዩ ነገር ምንድን ነው?
ጥበብን ከወደድሽ አርትን ከወደድሽ ብዙ ጊዜ ገንዘብ ጋር ብዙ ላትገናኝ ትችያለሽ። ምክንያቱም አሁን ስፔሻሊ ኢትዮጵያ ያለው ነገር ምንድን ነው በሲዲ ሽያጭ አይደለም የስቱዲዮን ወጪ ጨርሶ ምናምን ይቅርና ሲዲ ፕሪንት ማስደረጊያውን ራሱ ከበር አያደርግም። ለምን ሲዲ 10 ምናምን ብር ይመረታል። ከዛ በኋላ ለአዟሪዎች እኔ 15 ብር ብሸጥ ከዛ በኋላ እነሱ ናቸው ያው 25 ብር 30 ምናምንም አድርገው በጣም ብዙም ትርፍ የሚያገኙት እኔ ከብዛት ነው የማገኘው። እና መጀመሪያ ላይ ግን 10 ምናምን ብር ማሳተሚያ ስለከፈልኩኝ ገባሽ ብዙ እንትን አለው ያው ለአትርፍ የምትይው በጣም ትንሽ የሆነች ነገር ነች። እና እሱ ላይ የስቱዲዮ ወጪውን ልቻል ካልሽ በጣም ከባድ ነው የሚሆነው። ወጪው የማይታሰብ ነው ብዙ ጊዜ ከሄድ ከምንድን ነው የምናገኘው? እንደዚህ ኮንሰርት ስንሰራ ቱር ስናደርግ ምናምን እነሱ ያው ብዙ ነገሮችን ከበር ያደርጋሉ። እና ያው የአልበም ስራ ብዙ ጊዜ የምትሰሪው ምንድን ነው? ለጥበቡ፣ ለፍቅሩ እንዲሁም ደግሞ አንቺ አዲስ ስራ ይዘሽ አድማጮች ጋር ለመቅረብ ነው እንጂ ያው የወጪው ነገር ከባድ ነው።
ቤቲ፣ እንግዲህ እዚህ ጋር ቆም እናድርግና ነገ ዓለም አቀፍ የእናቶች ቀን ይከበራልና እኛም ዛሬ ላይ ሆነን ነገን ለማስታወስ ለሁሉም እናቶች፣ ለኢትዮጵያውያን እናቶች መልካም የእናቶች ቀን ይሁንላችሁ። እናቶች የሚከበሩበት፣ የሚወደዱበት፣ ከፍ ከፍ የሚሉበት ቀን ይሁን እያልኩኝ የቦይስ ቱ ሜን አ ሶንግ ፎር ማማ የሚለውን ዘፈን ለሁሉም ኢትዮጵያውያን እናቶች ይሁን ብያለሁ። You taught me everything and everything you've given me. I always keep it inside. You're the driving force in my life. Hey, there isn't anything or anyone that I could be, and it just wouldn't feel right if I didn't have you by my side. Oh, you were there for me to love and care for me when skies were gray. Whenever I was down, you were always there to comfort me. No one else can be what you have been to me. You will always be.
ወጣት ነሽ። እኔ እንኳን ሳቅሽ በጣም ትጥር ያለሽ ትሰራ ያለሽ የምሽት ክለቦች ውስጥ ትሰራ ያለሽ መድረክ ላይ ትጫወቻለሽ። ብዙ ቦታ አይቻለሁ የበጎ አድራጎት ስራ ላይ። አንድ ጊዜ እንደውም የዩኤስኤአይዲ ወይም አንድ አሜሪካን ኤምባሲ ብቻ አንዳቸው ያሰሩት የካብነት አጎናፍር ጋር አንድ ዜማ ሰርተሻል። እንደዚህ አይነት የበጎ አድራጎት ስራዎች ላይ ትሳተፊ ያለሽ እንደዚህ ከውጭ ነው ሳይሽ ይሄን ያህል ከሆነ በጣም ትጣጣሪ ጠንካራ ልጅ ትመስኛለሽ እና ኢትዮጵያዊ ነሽ። እንደዚህ በለፋሁበት፣ በደከምኩበት፣ በተጣጣርኩበት ልክ ውጤት አግኝቻለሁ ብለሽ ታስቢያለሽ?
አዎ፣ እንደውም ከዚህ የበለጠ መጣር አለብኝ ብዬ ነው የማስበው። እኔ በጣም ራሴን እንደ በጣም እድለኛ ሰው አድርጌ ነው የምቆጥረው። ብዙ ነገሮች በእድል ነው የሚሳኩልኝ። አልበሜም አሜሪካ የተቀረጸበት አጋጣሚና አብረውኝም የሰሩልኝ ሙዚቀኞች በፈቃደኝነት ስለተጫወቱልኝ ነው እና ያ ራሱ አንድ ትልቅ እድል ነው ያገኘሁት። በአብዛኛው ዘፈን ልክ መስር መስራት በፈለግኩበት ጊዜ ነው ኤክሰስ ባንድ ገብቼ የመጫወት እድሉን ያገኘሁት እና አብዛኛውን ጊዜ ያው ጥር አለው እኔ በኩሌም ግን በጣም ደግሞ በጣምም እድለኛ ነኝ እና እኔ ከጣርኩት በላይ አግኝቻለሁ ብዬ ነው የማስበው።
በአጋጣሚ ነው የሰራሁት ብለሽኛል አልበሙን እና በምን አይነት አጋጣሚ ነው አልበምሽ የተቀረጸው?
ልክ እንዳልኩሽ አሜሪካ በነበረኝ ቆይታዬ እንግሊዝኛ አልበም ጀምሮ የነበረ ለዚህ በመሀል አይ አማርኛውም ምጭ ብጨርስ እየሳማከራቸው ጊዜ በጣም ፈቃደኞች ነበሩ እና ወደዛኛው ፕሮጀክት ደግሞ ገባን። መጀመሪያ ላይ የተገናኘ ነው የነበረው ያው ኢንተርናሽናሉን ፕሮጀክት እየሰራን ስለነበረ ነው። ያው በአጋጣሚ አልኩሽ አማርኛውም እዛ ይሰራ የሚለው ሀሳብ የመጣው እዛ በነበረኝ ቆይታ የለም እዛ ብዙ ስራዎች እየሰራን ስል ነበረ ወደ ኢትዮጵያ ቶሎ መጥቶ ስቱዲዮ የመግባቱ አጋጣሚ ስላልነበረ ነው በአጋጣሚ አልኩሽ።
እስቲ ቤቲ እዚህ ጋር ቆም እንበል እና አንድ ዜማ ለአድማጮቻችን እንጋብዝ። ማይክል ጃክሰንን በጣም ተወጇልሽ፣ ባለፈውም ስለ እሱ አውርተናል እና አንድ ዜማ አለኝ እስቲ መድረክ ላይ ትጫወችው ከነበረ ላጫውትልሽ እና አብረሽ ተጫወችልን እስቲ። Michael Jackson, Smooth Criminal, you know?
Yeah, Smooth Criminal, I don't know.
I'm going to listen to it.
እሺ።
ስሙዝ ክሪሚናል የማይክል ጃክሰንን ዜማ ነበር ያሰማኋችሁ። እንግዲህ ምናልባት ተጫውቷ ይሆናል ብዬ ነበር ያመጣሁት። አልተጫወትኩትም ብለሽኛል፣ እድለኛ አይደለሁም። ግን ትወጃለሽ? ማይክል ጃክሰንን ስለምትወጁ ትወጃለሽ ብያስቤ ነው። ማይክል ጃክሰንን በምን ምክንያት ነው የምትወጁ?
ከልጅነቴም ጀምሮ የሰማሁት ዘፈን የእሱን ነው እና ዘፋኝም እንደሆን በጣም የዘፈን ፍቅሩን ሙዚቃ ላይ ፍቅሩን ያሳደረብኝ እሱ ነው ማለት እችላለሁ። ታላቅ እህቴ በጣም የእሱን ኮንሰርት ቪዲዮዎች ታመጣ ነበረ። ብዙ የእሱን ዘፈኖች የማዳመጡት አጋጣሚ ነበረኝ ቤት እና ከዛ የተነሳ ነው ያው በጣም ከልጅነቴ ጀምሮ ነው እየሰማሁት ያደግኩት። ወደፊት ዘፋኝ ልክ እንደሱ አይነት ዘፋኝ መሆን ፈልጋለሁ የሚል ህልም ነበር የነበረኝ።
ዳንሱን ስትሞክሪ ነበር?
ዳንስ ላይ ብዙ አልነበርኩም። ያው ዘፈኑ ዳንሱ ደንሳለሁ፣ ግን የእሱን ብዙ ደደፍሬ ደድሼ አላውቅም።
ህይወቱ ሲያልፍ እንዴት ነው የሰማሽው?
ወይ በጣም ያዘንኩት። በጣም ካስደነግጡኝ ነገሮች አንዱ እሱ ነው።
የሙዚቃ ቃና አድማጫችን፣ እኔ በጣም ነው የምወዳት፣ በጣም ነው የማደንቃት። የምሬን ነው በጣም የምወዳት እና ግን ሳስባት ምሳሌ ያደረገቻት አርአያ ያደረገቻት ድምፃዊት እንግሊዛዊቷ ድምፃዊ ዘፈን ግጥም ደራሲና የሙዚቃ ፕሮዲሰሯ ሻዴን ትመስለኛለች እና እሷን ሮል ሞዴል አድርጋለች ወይ እንደው እሱን ጠይቁልኝ ብሎን ነበረ። እና ይኸው እየጠየኩሽ ነው።
ዘፈኖቿን ሰማችኋለሁ፣ ደስ ይሉኛል፣ ግን ሮል ሞዴል ላይ አይደለችም። በይበልጥ ማይክል ጃክሰን የበለጠ ሮል ሞዴል የነበረ። ከሴቶች ደግሞ ዊትኒ ሁስተን የእሷን ዘፈኖች ነበሩ ልጅ እያለሁ የምሰራው። ከፍ ካልኩ በኋላ ነው ሻዴን እኔ ራሴ ፈልጌ መስማት እንትኑን ያዳበርኩት እንጂ ሮል ሞዴል አልናትም።
ዊትኒን ግን የእሷን ዘፈን ትሰሪ ነበር? የዊትኒ ሁስተን
ሰራ ነበረ። መጀመሪያ ዘፈን እንደውም የእሷ ዘፈን ነው።
መድረክ ላይ ወተሽ የተጫወትሽው?
የእሷን ዘፈን የተጫወትኩት ሀይ ስኩል እያለሁኝ ካርኒቫል ሲዘጋጅ የተጫወትኩት የዊትኒ ሁስተን ዘፈን ነበር።
ምኑ ነው ከዊትኒ በጣም የሚመስጥሽ የነበረው? አዘፋፈኗ ነው? ግጥሟ ነው? ድምጿ ነው? ምኑ ነበር የሚመስጥሽ?
ድምጿ ባይበልጥ፣ ምክንያቱም በጣም ከባድ ነው። አሁንም ብዙ ጊዜ ፕራክቲስ ለማድረግ ወይንም ደግሞ ራሴን ለመፈተን የእሷን ዘፈኖች ብዙ ጊዜ አዘወትራለሁ። ከባድ ኃይለኛ ሬንጅ ነው ያላት። ድምፅ አወጣጧ በጣም ቆንጆ ነው። ወደ መጨረሻ ላይ የነበረውን ሳይሆን ብዙ መጀመሪያ ላይ የተሰራቸው የነበሩትን ዘፈኖች ስታንዳርድ የሆኑ ቲኖች ነው የሰራችው እና ሁሉም ዘፈኖቿ እስካሁንም ድረስ ከእንደዛ አይነት ቮካሊስት አልተገኘም ብዬ ነው የማስበው እኔ በድምፅ ደረጃ። በተለያዩ ችሎታዎች ሊበልጧት ይችላሉ፣ ግን በድምፅ ደረጃ እኔ እንጃ እስካሁን ድረስ የሚተኳት ያገኙ አልመሰለኝም።
ሻዴ ሮል ሞዴል አይደለችም ብላለች ቤቲ። ግን ሻዴን ለማስታወስ በዛውም እስቲ ትመሳሰላታለች አትመሳሰላትም የሚለውንም ለማየት በእኔ ምርጫ የሻዴን ኖ ኦርዲናሪ ላቭ የሚለውን ጋብዘን እንመለስ። I gave you all.
ሌላ እንግዲህ የህይወት ፍልስፍናሽ የምትከተዩ ይሄ ነው የምመራበት ገዢ የሆነ አስተሳሰቤ ይሄ ነው የምትዩ ነገር ምንድን ነው?
በዋነኝነት ደረጃ ለብዙን ሰው የምመክረው ለራሴ የምጠቀመው ፍልስፍና ምንድን ነው? የሰው ልጅ የሚወደውን ነገር ማድረግ መቻል አለበት። የሚወደው ስራ ላይ መሰማራት አለበት። አሁን ለምሳሌ ዶክተርም ሊሆን ይችላል፣ ኢንጂነርም ሊሆን ይችላል፣ ልክ እንደኔ ደግሞ ዘፋኝም ሰዓሊም ሊሆን ይችላል። እነዛ ስራ ማንኛውም ስራ በፍቅር ስትሰሪው እና ወይ ደግሞ አይ በቃ ያው ግዴታ ነው ስራዬ ነው እንደ ግዴታ መስራት አለብኝ ብለሽ ስትሰሪው የተለያየ ጉልበት ነው የምታፈሽበትም ስኬታማም ለመሆን ትንሽ ያስቸግራል ብዬ አስባለሁ። የምትወጁ ነገር ግን ሲሆን ምንም ያህል መስዋዕትነት ብትከፍይ፣ ምንም ያህል ጊዜ ቢፈጅም ትግስተኛ ትሆኛለሽ። ከመሰረቱ የምትወጁ ነገር ስለሆነ ምንም ነገር ሲመጣ ችለሽ መቋቋም ትችያለሽ። ነገሮችን ተቋቁመሽ ከዛ ለሚቀጥለው ደረጃሽ ለማለፍ ትችያለሽ ብዬ አስባለሁ። ይሄ ነው ፍልስፍና።
ምቹ ሁኔታ አለ ትያለሽ ሙዚቃን ለመስራት? አሁን ኢትዮጵያ ውስጥ አንድ ሰው ሙዚቀኛ ለመሆን የተመቻቸ እንደዚህ ስሜቱን መከተል የሚችልበት ፍላጎቱን መከተል የሚችልበት የተመቻቸ ሁኔታ አለ ትያለሽ?
አዎ ምልሽ ያው እንደምናየው ብዙ አዳዲስ ዘፋኞች አሉ። በየጊዜው የሚመጡ አዳዲስ የተለያዩ ዘፋኞች አሉ። ያ የሚያሳየው ምንድን ነው? አለ ማለት ነው። የተመቻቸ ነገር አለ። ቀላል ነው ወይ የሚለው ነገር እሱ ሌላ ጥያቄ ነው የሚሆነው። ምንድን ነው ከባድ የሚያደርገው ነገር? አንድ እንደ ዘፋኝ ስትሆኚ የሚያምንብሽ ሰው ያስፈልግሻል። ስቱዲዮም ገብተሽ ለመቀረጽም የሚያምንብሽ ሰዎች ሲሆኑ ነው የበለጠ ጥሩ ስራ እንዲሰሩልሽም አንቺ ማብረሻቸው እንድትሰሪ የሚረዳሽ። ለዚህ መጀመሪያ ተቀባይነቱን ማግኘቱ በጣም ከባድ ነው ብዬ አስባለሁ። ግን ያው ብዙ ነገሮች የተመቻቹ አሉ፣ ብዙ ስቱዲዮችም አሉ። ዋና ዋናዎቹ እነ አበጋዝ እነ ኤልያስ መልካ በዋነኝነት ደረጃ ቢሆኑ እንኳን ሌላ ደግሞ አሉ፣ ከስሮች በጣም ብዙ አሉ። በጣም ብዙ የተለያየ ታለንት ያላቸው ገና አዲስ ገና ያልተገኙ ሰዎች በጣም ብዙ አሉ።
ተሰራሹ በኋላ ከተለቀቀ በኋላ ሰዎች ሲዘፍኑት መልሰው ሲጫወቱት ወይም ሲያቀነቅኑት አይተሽ የወደድሽበት ቦታ አለ ወይም የተለየ ስሜት የሰጠሽ?
እኔ ይሄም እዛ በቦታው ሆኜ ማየት አልቻልኩም፣ ግን ዩቲዩብ ላይ አይቼ ነበረ ሙሽራ ለባሏ የዘፈነችው እና ያንን ሳይ በጣም ደስ ብሎኝ ነበረ። እንደዚህ አይነት ነገሮች በጣም ደስ ይላሉ።
እኔም እሱን አይተሽው እንደሆነ ብዬ ነው የጠየኩሽ። እኔ መጀመሪያ ይህንን ዘፈን ያየሁት እሱ ላይ ነው እና ሙሽራዋ ለባሏ ስትዘፍነው በጣም ደስ በሚል ሁኔታ ነው እና እሱን አይተሽው እንደሆን ብዬ ነበር የጠየኩሽ።
በቪዲዮ አይቼዋለሁ።
በቪዲዮ ዩቲዩብ ላይ
እዛ ተገኝቼ አልነበርም።
ዩቲዩብ ላይ ተለቆ ቸው ነበረ። ለመሰነባበቻ እሱን እንጋብዛለን። የተወደዳችሁና የተከበራችሁ የሙዚቃ ቃና አድማጮች፣ ከቤቲ ጋር ያደረግነው ቆይታ በዚሁ ተደምድሟል። በእኔ በኩል ሳምንት ሌሎች ምርጫዎችን ይዤ እስክንገናኝ ደህና ደሩ። ግብዣውን ለቤቲ ይተዋለሁ።
ለካ ሲከለክላል አይንም ሌላ ሰው እንዳያይ፣ ለካ ሲከለክላል አይንም ሌላ ሰው እንዳያይ። Thank you.
አመሰግናለሁ ጽዮንን። ለሙዚቃ ግብዣዋ የማጠቃለያ ዜና ላሰማችሁ። የናይጄሪያውን ጽንፈኛ የሁከት ቡድን ቦኮ ሐራምን የሚወጉት የህብረ ብሔር ጦር አባላት የቡድኑን አምስት መሪዎች ይዘው በርካታ ቁጥር ያላቸውን ሴቶችና ሕፃናትን ማስለቀቃቸውን የካሜሩን መንግሥት ዛሬ አስታወቀ። ሰሜናዊው ሜዳዋያ ጫካ ውስጥ ባለፉት ሁለት ሳምንታት በተካሄደው ጥቃት የተለቀቁት 25 ሕፃናትና 18 ሴቶች መሆናቸው የተገለጸው ናይጄሪያ ዋና ከተማ አቡጃ ውስጥ እየተካሄደ ባለው የአካባቢው የጸጥታ ጉባኤ ላይ ነው። ሽብር ፈጠራን ያስፋፋሉ የሚባሉትን ምክንያቶች ለማጥፋት ሲባል በቻድ ሐይቅ አካባቢ ለሚገኘው የልማት እንቅስቃሴ $1 ቢሊዮን እንደሚያስፈልግ የናይጄሪያው ፕሬዚደንት ማማዱ ቡሃሪ ስብሰባውን ዛሬ ሲከፍቱ ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ምክትል ሚኒስትር አንቶኒ ብሊንከን በጉባኤው ላይ ሲናገሩ ቦኮ ሐራም መሸነፍ ያለበት በወታደራዊ መስክ ብቻ ሳይሆን አስተሳሰቡም ጭምር ነው ብለዋል። አሜሪካ በወታደራዊ ዘመቻዎችና በመልሶ ግንባታ ውስጥ ለማገዝ በጥልቅ የቆረጠች ሀገር ነች ብለዋል ሚስተር ብሊንከን። የቻድ ሐይቅ ተፋሰስ ሀገሮች የሚባሉት ናይጄሪያ፣ ኒጀር፣ ቻድና ካሜሩን ለቦኮ ሐራም ተደጋጋሚ ጥቃት ተጋልጠው ቆይተዋል። በስብሰባው ላይ የእንግሊዝና ሌሎችም የአውሮፓ ሀገሮች አጋሮቻቸው ተገኝተዋል። ዜናው በቃ። ሰሎሞን አባተ ነኝ። ጤና ይስጥልኝ።
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ከሶስት ሰዓት አንስቶ እስካሁን 4 ሰዓት ከዋሽንግተን ዲሲ ያስተላለፈውን ፕሮግራም እዚህ ላይ አበቃ። ነገ እሁድ በተመሳሳይ ጊዜ እንገናኛለን። ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራልን ንጉሱ ታምሬ። በሰላም እደሩ።
This program has come to you from the Voice of America, Washington.